የዜና መጽሔት
ባሳለፍነው ቅዳሜ በትግራይ ክልል ሽራሮ ከተማ አቅራቢያ የተፈጸመው የድሮን ጥቃት የፕሪቶሪያ ስምምነትን የሚጥስ ተግባር ማሳያ ነው ሲል ህዝባዊ ወያነ ሓርነት ትግራይ ህወሓት የኢትዮጵያ ፌዴራላዊ መንግስትን እየወቀሰ ነው። የኢትዮጵያ ፌዴራላዊ መንግስት በበኩሉ በሰሜን ኢትዮጵያ ድምጾ የሚል የተቀናጀ ጽምዶ በሚል የተቀናጀ ያለው ኃይል የውጭ ኃይሎች አላማን አንግቦ እንደሚንቀሳቀስ በመግለጽ ላይ ይገኛል። ተንታኞች እንደሚሉት በሰሜን ኢትዮጵያ የሚታየው የግጭት ዳመና ጎልቶ እየታየ መጥቷል። የአዲስ አበባው የዶቼ ቬለ ወኪል ስዩም ጌቱ ዝርዝር ዘገባውን አዘጋጅቷል።
ባሳለፍነው ቅዳሜ ግንቦት 29 ቀን 2018 ዓ.ም ተመረጠ የኢፌዴሪ መከላከያ ሰራዊት የውርሶ ወጩ መኮንን ማሰልጠኛ ትምህርት ቤት 27ኛ ዙር የወጩ መኮንኖች አሰልጥነው ማስመረቁን ሲያሳውቅ፣ በምረቃ ስነ ስርዓቱ ላይ ተገኝተው ንግግር ያደረጉት የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጽምዶ ያሉትን ኃይል በሀገር ማፍረስ ተልዕኮ ከሰው አውግዘውታል።
ጠላቶቻችን ጽምዶ ብሎ መጥተዋል። የገዛ ሀገሩን የሚወጋ፣ የገዛ ሀገሩን የሚያዳክም፣ እርስ በርሱ የሚጨፋጨፍ፣ የራሱን መንግስት የሚያፈርስ፣ ኢትዮጵያን ኢኮኖሚካሊ የሚያዳክም፣ ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። አሁንም እሱ ነው እየተደረገ ያለው፣ እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው።
ይህ በእንዲህ እንዳለ የጠቅላይ ሚኒስትር ጽህፈት ቤትም ከሰሞኑ ባወጣው መግለጫ በአማራና ኦሮሚያ ክልሎች በተለያዩ አካባቢዎች ሁከት ለመፍጠር ተንቀሳቅሰዋል ያሏቸው አካላትን ተመሳሳይ ዓላማ ይዞ በመንቀሳቀስ ከሷል። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት መግለጫ ንጹሐንንና የሃይማኖት ተቋማትን ዓላማ በማድረግ የተፈጸሙ ጥቃቶች ዓላማቸው ሀገሪቱ እንዳትረጋጋና ምርጫውን ለማደናቀፍ የተደረጉ እቅድ ተከታይ ነው ሲልም ነው ያመለከተው። ከትናንት በስቲያ ቅዳሜ ያለ ፌዴራል መንግስት እውቅና በትግራይ ክልል የክልሉ መንግስት መዋቅርን እየሰራ እንደሚገኝ ደጋግሞ የሚገልጸው ህዝባዊ ወያኔ ሓርነት ትግራይ ህወሓት በፌዴራል መንግስት የድሮን ጥቃት እንደተፈጸመበት አስታውቋል። በትግራይ ክልል በፌዴራል መንግስትና ህወሓት መካከል ውጥረቱ እያየለ በመጣበት በአሁኑ ሰዓት የጸጥታ ይዞታው ይበልጥ ጥያቄ ውስጥ እየገባ መሆኑን የገለጹት የክልሉን ፖለቲካዊ ሁናቴ በቅርበት የሚከታተሉት አቶ ዳንኤል ብርሃኔ
እንግዲህ የሚታየኝ ነገር ምንድን ነው? ሁለቱም ወገን ወደ ግልጽ ሙሉ ጦርነት ለመግባት በየራሳቸው ወይ ፍላጎቱ ወይ ዝግጁነቱ የላቸውም በየራሳቸው ስሌት። ነገር ግን በቀጠናው ካሉ ጉዳዮች ጋር ተያይዞ የእጅ አዙር ውጊያ ውስጥ የመግባት አዝማሚያ ያለፉት ወራት ምልክቶች ውስጥ የሚታዘብ ነበረ። እሱ ያው እውን እየሆነ ያው ፍርሃታችን እውን እየሆነ እየመጣ ያለን ይመስላል።
ህወሓት ከፌዴራል መንግስት ጋር ይበልጥ ወደ ግጭት እየገባ በመጣበት በአሁኑ ሰዓት የፕሪቶሪያ ስምምነት አደጋ ውስጥ መግባትን እየገለጸ ነው። የፖለቲካ ተንታኙ የህግ ባለሙያ አቶ ዳንኤል ብርሃኔ እንደሚሉት ግን ዋናው አሳሳቢ ጉዳይ የኢትዮጵያ የውስጥ ጉዳይ ከኢትዮጵያውያን ቁጥጥር ውጭ እንዳይወጣ ነው።
አንድ ማስተዋል ያለብን ነገር ሁለቱም ወገን ፌዴራል መንግስትም ሆነ ህወሓት ፕሪቶሪያን የሚጠቅሱት አንዳቸው ሌላኛቸውን ለመክሰስ ቢፈልጉ መካሰሻ ነው እንጂ በትክክል ፕሪቶሪያ ዋነኛ እንትናቸው ሆኖ አይደለም፣ ዋነኛ ትኩረታቸው ሆኖ አይደለም። ስለዚህ በፕሪቶሪያ ማዕቀፍ ውስጥ መንቀሳቀስ ካቆሙ ሁለቱም ቆይተዋል። ፕሪቶሪያ እኮ የሰላም ስምምነት ነው፣ ማዕቀፍ ነው። ስለዚህ የሰላም ማዕቀፍ ደግሞ እየተነጋገርክ እየተመካከልክ ብታረገውን ነገርም በሰላማዊ መንገድ የፈታም ፊልምት ማዕቀፍ ነው። ሁለቱም ጥግና ጥጋቸውን ይዘው ይከሰሳሉ እንጂ ሲነጋገሩ ወይ ደግሞ ችግሮችን ለእርታ ሲሞክሩ አይተናቸው አናውቅም። ስለዚህ በመነጋገር ሀዲድ ላይ ካልሆነ ያሉት ያ ፕሪቶሪያ የለም ማለት ነው። ጥይት መተኮሱ አለመተኮሱ የመጨረሻ ደረጃ ነው፣ አሳሳቢ ነው ማለት አሁን አንድ እንግዲህ እያስተዋልን ያልሆነው ነገር ነው የሚመስለኝ። በውስጥ ጉዳያችን ላይ በሀገራችን ጉዳይ ውስጥ በሀገራችን ፖለቲካ ውስጥ መጣላት፣ ውጥረት ውስጥ መግባት አንድ ነገር ነው። ግጭት፣ ጦርነት ሊኖር ባይገባም በእኛ መካከል ሲሆን ጥሩ ነው። የውጭ ኃይሎችን ጋብዘን ስናወሳስበው ግን መጨረሻው ከኛ ቁጥጥር ውጭ ሊሆን ይችላል። ይህም ቢያንስ ሱዳን ላይ ካለው ነገር መማር አለብን እና ወደ ቤታችን መሰብሰብ ነው ዋና ትኩረታችን ሊሆን የሚገባው።
ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በትግራይ ክልል ሽራሮ ከተማ አቅራቢያ በደረሰ ጥቃት ታጣቂዎች መገደላቸውን አንድ የትግራይ ክልል ፖለቲከኛ ተናግረዋል። የአረና ትግራይ ሉዓላዊነትና ለዲሞክራሲ ሊቀመንበር አቶ አምዶም ገብረስላሴ ዛሬ ለዶቼ ቬለ በሰጡት ቃለ ምልልስ ሽራሮ አካባቢ የደረሰው የድሮን ጥቃት ከመንግስት የተሰነዘረ ነው፣ አካባቢው ላይ የሻቢያ የፋኖና የህወሓት ታጣቂዎች እንቅስቃሴ በመበራከቱ ጥቃቱ ተፈጽሟል ሲሉ ተናግረዋል። በጥቃቱ ቁጥራቸው በውል ባይ ገለጽም በርካታ ታጣቂዎች መገደላቸውን ብዙዎቹም መቅሰላቸውን ያረና ፓርቲ ሊቀመንበር ገልጸዋል። በዚህ ጥቃት ከቆሰሉት መካከል በአክሱም መቀለን ጨምሮ በተለያዩ ከተሞች ለህክምና መምጣታቸው መነገሩን አቶ አምዶም ገብረስላሴ አክለው ተናግረዋል። በኢትዮጵያ ፌደራል መንግስት የተሾመውና የትግራይ ክልል አስተዳደር የነበረው በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር በህዝባዊ ሐርነት ትግራይ ህወሓት በተፈጸመው መፈንቅለ መንግስት ስልጣኑን ለቆ በአሁኑ ወቅት ትግራይን እያስተዳደረ ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዝባዊ ወያነ ሐርነት ትግራይ የህወሓት ቡድን መሆኑን አቶ አምዶም ገብረስላሴ ገልጸዋል። የድሮን ጥቃቱ ተከትሎ የህወሓት የብልጽግና መንግስት ጥቃት ፈጽሟል ሲል መግለጫ ማውጣቱንም አቶ አምዶ ማክለዋል። ጀነራል ታደሰ ወረደ በአሁኑ ወቅት በህወሓት የቁም እስር ላይ መሆናቸውንም አቶ አምዶም ተቆመዋል። ህወሓት በአሁኑ ወቅት የትግራይ ክልል ወጣቶችን በግዳጅ እየመለመለ ውትድርና እንዲገቡ እያስገደደ መሆኑን፣ ህዝቡ ከፍተኛ ስጋት ውስጥ መሆኑንና ህዝቡ ጦርነት እንደሰለቸው አስረድተዋል። ስለሆነም የኢትዮጵያ ህዝብ ከትግራይ ክልል ህዝብ ጎን መቆም አለበት ሲሉ የአረና ትግራይ ሉዓላዊነትና ዲሞክራሲ ሊቀመንበር ጥሪ አድርገዋል። አቶ አምዶም ገብረስላሴ ከሰዓታት በፊት በስልክ አግኝቼ አነጋግሬያቸዋለሁ። አቶ አምዶም በወቅታዊው የትግራይ ክልል ሁኔታም በመግለጽ ውይይታችንን ይጀምራሉ።
ያው የትግራይ ወቅታዊ ሁኔታ ያው የጦርነት ድባብ አለበት። ወታደራዊ እንቅስቃሴዎች ይታያሉ። በተለይ የሻዕቢያ የህወሓትና የፋኖ ታጣቂዎች እንቅስቃሴ ያካሂዳሉ። ከዚህ ጋር የተያያዘ ፌዴራል መንግስት ድሮኖችም በሽራሮ አካባቢ በባድመ አጠገብ ያለውን ሰንበል በሚባል አካባቢ ኮንቮይን ጥቃት መድረሳቸው ተገልጿል። ስለዚህ ያለው ሁኔታ የወታደራዊ ጥቃቶች አለ። የህወሓት ታጣቂዎችም ደግሞ እንትኖችን ነባር ታጋዮች አዳዲስ ወጣቶችን በኃይል አፈሳ እያካሄዱ ነው፣ ታጣቂ ኃይል ስላጡ ማለት ነው። ስለዚህ እንቅስቃሴው በጣም ከበድ ያለና ህብረተሰቡ በጣም የተቸገረበትና የተጨነቀበት ሁኔታ ነው ያለው። ይህም የህወሓት እንጃ ወይም የህወሓት ቡድን ባለፈው ነባሩ 2012 የተመረጠውን መንግስት መልሻለው የሚል አዋጅ ካወጀ በኋላ ነገሮችን እየተካረሩ እና ወደ ጦርነት ጫጫ ይመስላል። ስለዚህ የትግራይ ሁኔታ በጣም አሳሳቢ ሁኔታ ነው ያለው ማለት ነው።
በሽራሩ አካባቢ በታጣቂዎች ላይ ተጣለ ስለተባለው ጥቃት መንግስት ያለው ነገር አለ?
አዎ፣ በተለያየ መንገድ እየገለጸ ነው። እነዛም ይታወቃሉ። መረጃም ወጥተ ነበር፣ በማህበራዊ ሚዲያ መረጃ ወጥተ ነበረ። የአንዱ እኔ አርሚ 13 የሚባለውን ወደ ሱዳን ዞሮ ከሱዳን አልቦርሳን ወይም ለመዋጋት እንቅስቃሴ እያደረገ ነው የሚል መረጃ ካወጣ በኋላ ነው ድብደባው የተፈጸመው እና በጣም ከፍተኛ ጉዳት እንዳደረሰ የትግራይ ክልል መንግስትም መግለጫ አምኗል። እና ይሄ ነው የሚመስለው።
ይህ ደረሰ የተባለው ጥቃት መቼ ነው የተፈጸመው?
ከሶስት ቀን በፊት የነበረው
ባለፈው ቅዳሜ ማለት ነው።
እና ይሄኛውን ደግሞ የትግራይ ክልል መንግስትም መግለጫ አውጥቶበታል።
በጥቃቱ የተጎዳ እንዳለ የተገለጸ ነገር ሳለ
ታጣቂዎች ናቸው ጉዳት የደረሰባቸው። ቁጥሩ ባይገለጽም የሞቱም እንደሚኖሩ በተለያየ መንገድ ይገለጻል። ከፍተኛ የቆሰሉ ታጣቂዎችም እንዳሉ ወደ ሸራሮ፣ ወደ ሽረና እስከ አክሱም እስከ መቀሌም የደረሰ የቁስለኛ ታካሚዎች እንደመጡ ነው የተገለጸ ያለው።
የትግራይ ክልላዊ መንግስት መግለጫ ምን ይላል? አጠር አድርገህ ትነግረኛለህ?
ያው የብልጽግና መንግስት ድሮን ልኮ ጥቃት አድርሰዋል፣ በመደበኛ እንቅስቃሴ የነበረው ሰራዊታችን ላይ ጥቃት አድርሰዋል የሚል ነው መግለጫው። እንደዛ ነው።
ይህ መግለጫ እንግዲህ በህወሓት በሚመራው ቡድን የተሰጠ ነው ማለት ነው?
አዎ። ቲፒኤልኤፍ የህወሓትን ደረጀን ጉጅለ ፌዴራል መንግስት ወይም ብልጽግና በታጣቂ ላይ ድሮን ጥቃት ፈጽመዋል የሚል ክስ ነው ያቀረበው።
ግን በፌደራል መንግስቱ የተሾመው በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደርስ
አስማ መስተንከረ መንግስት ተደረገለታል ቆይቷል ከተደረገለት የለም ከእንደ መንግስት
አሁን የትግራይ ክልል አስተዳደር በጀነራል ታደሰ ወረደ የተመራ አይደለም ማለት ነው
ማንም በቃ የቁም ፍረኛ ነው እሱ በስ የተሾሙት ሰዎችን ተባረዋል አዳዲስ በደብረጽና በመንጀሪ ነው የሚመሩት ካድሬዎች ናቸው አሁን እየመሩ ያሉት
ህዝቡ ታዲያ በደብረጽዮን የሚመራውን ቡድን ተቀብሎታል
አልተቀበለም ግን ቀበንጃ ፍራል ናቸው ምን ማድረግ ይችላል ህዝቡ ከፍተኛ የህዝብ ተቀባይነት ችግር ነው ያላቸው
የትግራይ ህዝብ በምን ስሜት ውስጥ ነው ያለው
ህብረተሰቡ ደንግጧል በተደጋጋሚ ለህወሓት ወደ ጦርነት እንዳይገባ የፕሪቶሪያም እንዳይጥስ በተደጋጋሚ ሲገልጽ ነበረ ህወሓት በተለይ ታጋዮቹ ቲዲኤፎች እኛ ለአንድ ቡድን ጥቅም ብለን እንዋጋም እያሉ ወደ አራ መሬት የሚባለውን በብዛት እየፈረሱ እየሄዱ ነው ህብረተሰቡም ህዝቡም ጦርነት አንፈልግም የሚል ግልጽ የሆነ አቋም ወስደዋል እና ለዚህ ድክመት ወይም የተዋጊ ኃይል በማጣቱ ለዛ ሲል ነው የአት ኃይል በኃይል አሳሳያ ካህል ያለው እያሰረ ወጣቶች እያፈሰ ወላጆች እያሰረ ለማምለጥ የሚሞክሩ ወጣቶችን በጥይት እስከ መግደል እየደረሰ ጥቃቶች እያደረገ ነው ህብረተሰቡ ግን ከፍኛ ተቃውሞውን እያሰማ ነው በመድረኮችም በየች አካባቢ ተቃውሞውን እየገለጸ ነው
አቶ አምዶም ገብረስላሴ በተረፈ መናገር የሚፈልጉት ነገር ካለ
ያው እኛ እንደ ትግራይ እንቀሳቀስ ፖለቲከኛም እንደ አረናም እኛ የጦርነት ምንም ዓላማ የሌለው እና የአንድ ቡድን ጥቅም ለማስከበር የሚካሄዱ ውጊያ ነው። የትግራይ ህዝብም እየተቃወሙ ነው። ወጣቱም በከፍተኛ ደረጃ በአስር ሺዎች የሚቆጠር ወደ አዲስ አበባም ወደ ሌሎችም ወደ ውጭም ወደ አረብ ሀገርም ወደ ሊቢያም እየፈለሰ ነው የዚህን ጦርነት ሰለባ እንዳይሆን። ስለዚህ የሚመለከታቸው አካላት ይሄ ቡድን ከዚህ ከጦረኛ ተግባሩ እንዲቆጠብ ተጽዕኖ ማድረግ አለባቸው። ሌላው የኢትዮጵያ ህዝብም ይህንን አውቆ ፈላጊ ድጋፍ እንዲያደርግ ለህዝቡ ማስተላለፍ እንፈልጋለን።
አመሰግናለሁ። የአረና ትግራይ ሉዓላዊነትና ለዲሞክራሲ ሊቀመንበር አቶ አምዶም ገብረስላሴ ለሰጡን ቃለ ምልልስ በዶቼ ቬለ ዲደብሊው ስም አመሰግናለሁ።
እኔም ለተሰጠኝ እድል አመሰግናለሁ።
ሶስተኛው ርዕሳችን ወደ አርሲ ነው የሚወስደን። በኦሮሚያ ክልል አርሲ ዞን አሰኮረዳ ከሳምንት በፊት በተፈጸመው ጥቃትን በተመለከተ መንግስት ተገቢውን ምርመራ በማካሄድ ተጠያቂነትን እንዲያረጋግጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳስቧል። ኢሰመኮ መንግስት ተጎጂዎችን ለመካስና ለማቋቋም የሚያስችሉ እርምጃዎችን ሊወስድ ይገባልን ብሏል። የአዲስ አበባ ወኪላችን ስዩም ጌቱ ዝርዝር ዘገባውን ይዟል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና 24 ቀን 2018 ዓ.ም የተፈጸመውን ጥቃት በተመለከተ ክትትልና ምርመራ ያከናወነ መሆኑን በመግለጽ ትናንት እሁድ ማምሻውን ባወጣው መግለጫ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው በተለምዶ ኦነግ ሸኔ ታጣቂ ቡድን በፈጸመው ጥቃት የመንግስት ጸጥታ ኃይል አባላትና ሲቪል ሰዎች መገደላቸውን ገልጿል። በጥቃቱ ነዋሪዎች መፈናቀላቸውን፣ የንብረት ውድመትና ቃጠሎ መድረሱን ለማረጋገጥ መቻሉን የገለጸው ኢሰመኮ የጥቃቱ ቦታ ላይ በአካል በመገኘት ከአይን እማኞች ከተጎጂ ቤተሰቦችና ከሚመለከታቸው የመንግስት አካላት መረጃ ማሰባሰቡንም አስታውቋል። በዚህ ላይ ተጨማሪ ማብራሪያን ለዶቼ ቬለ የሰጡ በኮሚሽኑ የሰብአዊ መብቶች ትምህርትና ስልጠና ኮሚሽነር በዳሳ ለሜሳ
ሳይሆን በቦታ በመገኘት ጉዳት የደረሰባቸውን ሰዎች በማናገር ተጎጂ ቤተሰቦችን በማናገር የሚመለከታቸው በአካባቢ የነበሩ ሰዎችን በማናገር ነው ይህንን ሪፖርት ሰራ ነው እና ስለዚህ በወቅቱ ምን አይነት ሁኔታ እንደነበረ በምን እንደምለዩ ጭምር ነው ያጣራንበት ማለት ነው። ስለዚህ ከሚለብሱት፣ ከጸጉራቸው፣ ከሚናገሩት ቋንቋ እና ከሚሰጡት ትእዛዝ በመነሳት ሰፋ ባለ የመረጃ እና የማስረጃ ሰባሰብ ደተነ
እንደ ኢሰመኮ የምርመራ ውጤት በአሰኮ ወረዳ እለታ ጨፋ ቀበሌ ግንቦት 22 ቀን 2018 ዓ.ም ጀምሮ የታጣቂዎች እንቅስቃሴ በአካባቢው በመስተዋሉ የአካባቢው ሚሊሻዎችና የኦሮሚያ ጸረ ሽምቅ ታጣቂዎች በስፍራው ተሰማርተው ነበር። የመንግስት ጸጥታ ኃይሎችና ኦነግ ሸኔ ተብሎ በሚጠራው ታጣቂ ቡድን መካከል ግጭት መፈጠሩንም ተከትለው የአካባቢው ነዋሪ የሆኑ ሰዎች ላይ ታጣቂ ቡድኑ ባደረሰው ጥቃት ከአካባቢው መሸሽ ባልቻሉ ሶስት ሲቪል ሰዎች ላይ የህይወት ማለፍ አደጋ ሊያጋጥም ይችላል ነው ያሉት።
ሶስት ሰዎች ሶስት ወንዶች ህይወት ህይወታቸው አልፏል። በሃይማኖት ካየው ሁለት ክርስትና ሃይማኖት ተከታዮች፣ አንድ ሙስሊም፣ ከ2500 በላይ ሰዎች መፈናቀላቸውን አረጋግጠናል።
ኢሰመኮ ቁጥራቸው ለጊዜው በውል ባልታወቁ የመኖሪያና የንግድ ቤቶች ላይ ቃጠሎ መድረሱን፣ የጠለታ ቅዱስ ገብርኤል ቤተ ክርስቲያን መቃጠሉን፣ ብዮ ቡጡሌ የሼክ ሙስጠፋ መስጂድ አጥር ላይ ጉዳት መድረሱን፣ በጠለታ ጨፋያና ጣቢያ በነዋሪዎች መኖሪያ ቤቶችና የንግድ መደብሮች ላይ በመደዳ ዘረፋ መፈጸሙን፣ እንዲሁም ከ2650 በላይ የሚገመቱ የአካባቢው ነዋሪዎች መፈናቀላቸውንም አረጋግጧል። ኢሰመኮ በጥቃቱ የደረሰውን የግድያ መጠን 3 ብልም አስተያየታቸውን ለዶይቼ ቬለና ለሌሎች መገናኛ ብዙሀን የሰጡ የአካባቢው ነዋሪዎች ቢያንስ 9 ሲቪሎች መገደላቸውን ነው የሚናገሩት። ምዕመኖች ላይ ተደጋጋሚ ጥቃት እየተፈጸመብኝ ነው ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በተለይም በሀገረ ስብከቱ ስራ ኃላፊዎች በኩል እንዳሳወቀችውም ቢያንስ 7 ንጹሐን የሃይማኖቱ ተከታዮች በእሁድና ሰኞ ጥቃት ህይወታቸው ማለፉን ጠቁሟለች። ይህን አንስተን ጥያቄ ያቀረብንላቸው አቶ በዳሳ ለሜሳ እንዳሉት ግን
ምርመራ ሌሎች ተቋማት ያወጡትን ሪፖርት ለማረጋገጥ ወይ ደግሞ ፎልስፋይ ለማድረግ አይደለም የምንሰራው። በራሳችን ምዘና መረጃ አሰባሰብ ሂደት መስረት አድርገን ነው የሰራነው። ኦርቶዶክስ ቤተክርስቲያን ቁጥር ልታሳንስም ልታበዛም የእኛ ጋራ ግንኙነት አይኖሩም። ስለዚህ ይሄ በራሳችን የምርመራ ሂደትና ስርዓት አልፌ ነው የእነዚህ 3 ሰዎች ህይወት ማለፉን ያረጋገጥ ነው።
ኢሰመኮ በአርሲ ዞን በሽርካ፣ ባሰኮ፣ በእንቆሎ ዋቤ፣ ጉናና መርቲ ወረዳዎች ላይ በታጣቂዎች ሲፈጸሙ የነበሩ ጥቃቶች ዳግም እንዳይከሰቱ ተገቢው ጥንቃቄ እንዲደረግና ጥቃት ፈጻሚዎች ላይ ተጠያቂነት እንዲረጋገጥ ደጋግሞ ማሳሰቡን አስታውሶ ተደጋጋሚ ጥቃቶችና የሰብአዊ መብት ጥሰቶች አሳሳቢ በሆነባቸው በእነዚህ አካባቢዎች የመንግስት ጸጥታ ኃይሎች እንዲሰማሩና ነዋሪዎች ወደ ተረጋጋ ህይወት እንዲመለሱ ጠይቋል። በጥቃቶቹ ምክንያት ከቀያቸው ለተፈናቀሉ ነዋሪዎች አስቸኳይ የሰብአዊ ድጋፍ እንዲቀርብና ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲመቻችም ኢሰመኮ አሳስበዋል። ኮሚሽኑ እንዳለው የተፈጸሙ ጥቃቶችን በአግባቡ ሳያረጋግጡ የሚሰነዘሩ ፍረጃዎችና ቅስቀሳዎች ተጨማሪ ግጭት እንዲፈጠር የማነሳሳት እድላቸው ሰፊ በመሆኑ ማናቸውም ተቋማትም ሆኑ ግለሰቦች ከዚህ ድርጊታቸው እንዲቆጠቡ ሲል ጥሪ አቅርበዋልም።
አይቴ ከሆነ ከዚህ ጉዳይ ጋር ተያይዞ የተለያዩ ቪዲዮዎች፣ የተለያዩ ፎቶ ዘዋወሩ ነበር። እነሱም በሙሉ በዲጂታል አይተን ከዛ ጋር ግንኙነት እንደሌላቸው ለይተናል ማለት ነው።
በአርሲ የተፈጸመውና በርካቶችን ያነጋገረው ጥቃት ተከትሎ የኦሮሚያ ክልላዊ መንግስት በኮሚኒኬሽን ቢሮ ኃላፊው በኩል እንዲሁም የፌዴራል መንግስት በሰላም ሚኒስቴር ሚኒስትር በኩል ድርጊቱን አውግዘው ተጨማሪ ማጣራቶች እንደሚደረጉ ፍንጭ መስጠታቸው አይዘነጋም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በ7ኛው አገራዊ ጠቅላላ ምርጫ ድምፅ ያልሰጡ በሰሜንና ደቡብ ወሎ መጠለያ ጣቢያዎች የሚገኙ የአገር ውስጥ ተፈናቃዮች ነገ ሰኔ 2 ቀን 2018 ዓ.ም ባሉበት ሆነው በልዩ ሁኔታ ድምፅ ሊሰጡ መሆኑ ተነግሯል። ተፈናቃዮቹ መምረጥ በመቻላቸው መብታቸው በመከበሩ ቢያስደስታቸውም ስለሚመርጧቸው እጩዎችና ፓርቲዎች በቂ ግንዛቤ እንዳልተሰጣቸው ገልጸዋል። የዶይቼ ቬለው ኢሳያስ ገላው ከደሴ ተጨማሪ ዘገባ አለው።
በ7ኛው ሀገር አቀፍ ምርጫ በልዩ ሁኔታ ድምፅ የሚሰጡ የሀገር ውስጥ ተፈናቃዮች ነገ ሰኔ 2 2018 ዓ.ም በያሉበት መጠለያ ጣቢያ ድምፅ ይሰጣሉ። በሰሜንና ደቡብ ወሎም በ5 የመጠለያ ጣቢያና 9 የምርጫ ጣቢያዎች ድምፅ ይሰጣል። በ6ኛው ሀገር አቀፍ ምርጫ በአካባቢው በነበረው የጸጥታ ችግር ምክንያት በምርጫ መሳተፍ ያልቻለው በሰሜን ወሎ ጃራ መጠለያ ጣቢያ የሚኖረው አህመድ ሰይድም እንደ ዜጋ መብታችን መከበሩ አስደስቶኛል ይላል።
ያው ምርጫ መምረጥ በመቻላችን አንደኛ እንደ ኢትዮጵያ ብንፈናቀልም ያው ወገኖቻችንና ኢትዮጵያዊ ናቸው። በኢትዮጵያነታቸው በዜግነታቸው መብታቸው መከበር አለበት ብሎ መንግስት ይህንን ስላመቻችልን ያው ደስ ብሎናል። እኛ ወለጋ እያለንም ከዚህ በፊት ምስራቅ ወለጋ ኪረሙ ነበርኩኝ። ምርጫ አልመረጥ ነበር። የ6ኛ ዙር ምርጫ አላካሄድንም ነበረ። አልነበረም ነበር እዛ አካባቢ በጸጥታው ችግር ምርጫ አልነበረም። አሁን ግን እዚህ 7ኛውን ዙር ምርጫ ለመምረጥ በመዘጋጀቴ በጣም ደስተኛ ነኝ።
ድምፅ በሚሰጥባቸው የሀገር ውስጥ ተፈናቃዮች መጠለያ ጣቢያ መካከል በደሴ ዙሪያ ወረዳ ገራዶ የመጠለያ ጣቢያ አንዱ ሲሆን በመጠለያ ጣቢያው ኗሪ የሆነው ይመራሊም ስለምንመርጠው ፓርቲ ሰፊ ግንዛቤ ባይኖረንም መምረጣችን ግን መልካም ነው ሲል ይናገራል።
በመምረጣችን መነገና ምኑን አወቅ ነው ብሎ ነው ግንዛቤ አልተሰጠን። የመረጥነውን አላወቅ ነው የሚመቸን አላወቅ ነው። ዝሮ ዝሮ ግን ማንነታችን መታወቁን ብቻ ደስተኛ። ያው ቅድም እንደነገርኩ ቅድም አንተ ስደውልኝ ወዲያው ነው የደወለልኝ ለነገ ተብላችኋል ተባለ።
በምርጫ ሂደቱ እስካሁን ባለው አስገዳጅ ነገር የለም የምትለው አለሚቱ በልሁ ለምን የማንኖርበትን አካባቢ ተወካይ እንመርጣለን የሚል ጥያቄ ቢኖርንም አሁን ላይ ግን መግባባት ላይ ደርሰናል ትላለች።
ያው እንግዲህ ምረጡ ሰበናን የምንመርጥ ነው ላለው ደስተኛ ነው። ሁሉም ሰው ተሳታፊ ሊሆን እንዲሆን ንቁ ተሳትፎ እንዳለው ነው የምናውቀው። መብትና ግዴታችን ያው አውቀን እንመርጣለን። ያው እንግዲህ እኛ የምንመርጠው ከሌ ምረጡ ከሌና አልተባልንም። ያው ራሳችን የምንመርጠው ማለት ነው። እንደ ኦሮሚያ ሆነን ነው የምንመርጠው። ያው ግንዛቤ ተሰጥቶታል ህዝቡ ለምን የሚል ጥያቄ መጥቶ ነበረ። ያው ተርቶታል። ወደ ቀያችን እንኳ ብንመለስ እንኳ በመረጥነው መንግስት መተዳደር አለብን፣ ባልመረጥነው መንግስት ለምን እንተዳደራለን የሚል ነው።
ምርጫ በማይካሄድበት በተውለደሬ ወረዳ ጃሪ ቁጥር አንድ መጠለያ ጣቢያ ነዋሪ የሆነው አስተያየት ሰጭም በምርጫ ለመሳተፋችን እንደተገለልን ራሳችን ድንቆጥር አድርጎናል ሲል ይገልጻል።
ባለመምረጣችን ገለልተኝነት ነው የሚሰማን። ምን እኛን ስላገለሉን የሆነ በቃ ኢትዮጵያዊነትን ትረሳለህ። በቃ ለምን ህገ መንግስቱ ተላይ አውቆ ለአይዲፒ ለወታደር ካምፖች ለተለያዩ ህጉን አጥርቆ አውጥቷል። ስለይ እንዳይመረጥ ማድረግ ይሄ በጣም በቃ ስለ ንቦናን ይጎዳል። ዙሮ እንደ ሀገር ሀገርህ እንደ ሀገር አይሰማህም። ዜግነት እንደ ዜግነት አይሰማህም። ጥሩ የሚሆን መጥፎ የሚሆን እንደ ሀገር አብረህ ሀገር ሲጎዳ አብረህ መጎዳት፣ ሀገር ሲጠቀም አብረህ መጠቀም የሀገር ፍቅር የወገን ፍቅር ይጨምራል። ግን ይሄ ዝም ብሎ ገለልተኝነት የተዋርነት ያሰማል። ና
በጃራ የመጠለያ ጣቢያ ምርጫ አስፈጻሚ የሆነው ሀብታሙ አበራም የምርጫ ቁሳቁስ መድረሱንና ለነገው ምርጫ ዝግጁ መሆናቸውን ይናገራል።
ነገ ይካሄዳል። ቁሳቁስም ተረክበን ያው ለነገ ምርጫ ዝግጅት እያደረግን ነው። ካርድ አወጥተዋል። አራት የምርጫ ጣቢያ አለ። ቁሳቁስ ትናንትና ተረክበናል። እስካሁን የተለየ ነገር ያየነው ነገር የለም። አካባቢ ሰላም። አይ እዛ የነበሩበትን ነው የወለጋው ወይንም ደግሞ ድሮ ከተፈናቀሉበት የምርጫ ክልል ነው ያንን የሚመርጡት በብዛት ምስራቅ ወለጋ፣ ከዛ ደግሞ ቤኒሻንጉልም አለ። ግን ኦልሞስት ምስራቅ ወለጋ አለ፣ ምዕራብ ወለጋ፣ ከዛ ደግሞ ኦሮጉድሮ ማለት ነው፣ ሻምቡ ኦሮጉድሮ ወለጋ።
ነገ በልዩ ሁኔታ በያሉበት መጠለያ ጣቢያ ድምፅ የሚሰጡት የሀገር ውስጥ ተፈናቃዮች ስለሚመርጡት ፓርቲ በቂ ግንዛቤ እንደሌላቸውም ገልጸዋል።
ያ ገለጻ አልተደረገልን። እንግዲህ ምንም ያው ወለጋ ያለን እጩ ነው የምትመርጡት ብቻ ነው የተባልን እንጂ ከመጣህበት የምርጫ ክልል ወለጋ ስኩሎ የተዘጋጀውን እጩ ነው የምትመርጡ የተባልን እንግዲህ የከሌ የከሌ ነው ተብለን እስካሁን የተነገረ ነገር የለም።
በሰሜንና ደቡብ ወሎ በገራዶ መካነ ኢየሱስ ኩታበር ቻይና ካምፕ፣ ጉባላፍቶ ግብርና ካምፕ፣ ቦረናና ጃራ የስደተኞች መጠለያ ጣቢያ ነገ ምርጫ ይከናወናል። ለዶይቼ ቬለ ዘገባ ኢሳያስ ገላው።
አድማጮች፣ የምሽቱን የዜና መጽሔታችንን እዚህ ላይ አጠቃለልን።